አድማጮቻችን በክፍል 3 በብራውን ነጋና ባንዳርጋቸው ጽጌ የተቋቋመውና ራሱን የግንቦት 7 ህዝባዊ ኃይል ብሎ ከሚጠራው የድርጅቱ የስልጠና ክፍል ኃላፊ ከሆነው ማስረሻ በትግል ስሙ አባስ የህዝብ ግንኙነት ኃላፊ ከነበረው ኮስሞስ በትግል ስሙ አብቹ ጋር ያደረግነውን ቃለ ምልልስ ክፍል 3ን ይዘን መቅረባችን ይታወሳል። ዛሬ ደግሞ ክፍል 4ን ይዘን ቀርባለን። ተከታተሉ። ይህ የግንቦት 7 ዲሞክራቲክ ድምጽ ነው።
ምን ያህል ጠቃሚ እንደሆነ የሚያውቀው እሱ ነው። እሱ አሁን እዛ ቦታ ላይ አፈለኝ ከኔ የተሻለ ገቢ ኖሮት አልነበረም እንደ ልቡ ዱባይ ምናምን የሚሄደው እና ቋንዳለ አንዳርጋቸው ማለት በእንደምት ጀንኪ የነበረ የሆነ አንኢምፕሎይድ ቤኔፊሻሪ ምናምን የነበረ ሰው እንደሆነ እናውቃለን። እሱ ግን ያው በህዝብ ገንዘብ አሁን የመፈንቻ ትግሉ አጋጠመው እንደ ልቡ ከዚህ በፊት ዱባይ ምናምን አያውቅም ነበር። አሁን ዱባይ ዛምን ያስቀመጣት ስትሪፐር ሲኖር ያስቀመጠው ቢዝነስ ሲኖር ምንም የምናውቀው ነገር የለም እና እዛም ይመላለስበትን ምክንያት አናውቅም። እኔ በጣም የሚያሳዝነው አባቱ ሸዋር ቤት ወደቀ ብሎ የ85 ዓመት ሽማግሌ ድርጅቱ በመፍረስ አደጋ ላይ በነበረበት ጊዜ ተነስቶ ወደ ለንደን ሄደ። የዛን ጊዜ የኔ እናት ስታመም ስኖር ትሙት ኦር አባቴ ይታመም ይህን አላውቅም። እሱ ግን አባት ሸዋር ቤት ስለወደቀምና አባቱን ሳይሞት ምናምን ጠይቀው ብሎ ሄደ ወደ ለንደን። ድርጅቱ ያኔ እንግዲህ ይሄ በምርጫ በመፍረስ ምናምን ታመበት አደጋ በነበረበት ጊዜ ይህ ምንም ገቢ የሌለው ሰውዬ ነበረ እኮ ማአሚን ፔንሽነር የነበረ ሰው ነው። በ97 ምርጫ ደግሞ ሌላው ነገር እኔ አንዳርጋቸው አንድ ሌላ ህልሙ ይሄ ባልበላ ቸር ያጠፋል የሚለው ህልሙ የመጣው በ97 ወቅት ማለት ነው። የተጎሸመው ነገር አለ በደህንነት እነ ብዙ አይታ አስሯል ምናምን እና ያንንም እንደ ሪቬንጅ አድርጎ ይትበዋል። አንድ ሰው እንደ ተሳክቶለት እንኳን ፈንጂ ይልቅ ያንን ቁስሉን የሚተካለት አይነት አድርጎ የሚስለው አይነት ነገር አለ እና ይህንን ሁሉ የሻቢያንም ፍላጎት ለማሟላት ጥረት ሲያደርግ ሀገር ላይ ክህደት እየፈጸመ እንደሆነ አያውቅም አለንም። በጠንቅቆ የሚያውቅ ሰው ነው ሲኖስ እና ያለው ረጅም የሆነ ልምድ አለ። ያንን ልምዱን እኛን ለማታለል ከሚጠቀምበት እስካሁን ያለው ነገር ይበቃዋል። የያዘውን ይዞ በቃ ያንን እዛ ካለ ያለ የሚያሳዝን የወጣቶች ነፍሳይል ለእነሱም መንገድ ሊከፍት ይገባል። ጊዜ አረፈለ እሱም ወደ መጣበት እዛው የቀረውን እድሜውን እዛው ለንደን ልቢኖት ይሻለዋል። ከአሁን በኋላ ምንም ያህል እድሜ አይኖርም። ግን ወጣቶቹን እዛ ወደ ጀሃነም ጨምሮ እሱም አብሮ ጀሃነም መግባት ተገቢ አይደለም እና ለሱም ንስሐ አሁንም ሩቅ አይደለም እና ይህንን ነገር እንትን ቢልበት ነው። ሌላው ከዚህ ጋር ተያይዞ አሁን በጣም የሚያሳስበኝ ነገር ምንድን ነው፣ አንዳንድ ጊዜ ኮምፒውተራችንን አስተካክል እያሉ እነዚህ ሻቢያዎች ተናጋሪ ነበር ፍጹም ጋር እና በግንቦት ሰባት የሚላኩ መረጃዎችን ለሻቢያ አሳልፎ መስጠት ሀገር ላይ አደጋ ምን ያህል አደጋ የሚያስከትል ነገር አሚን ታውቃለ። ምን ያህል ተቃዋሚ እንደሆነን መንግስትን ምን ያህል እንደምንቀበም ያ ተቃውሞ አስተዳደራዊ እንጂ ሀገራዊ ተቃውሞ አይደለም። ያ በፖለቲካዊ ጥያቄ ሊፈታ የሚችል ልዩነት ነው ያለን ከመንግስት ጋር ያለን ልዩነት። አሁን ምንም እኔ ራሴ ምን ቆመ ብዬ ማሰብ ስጀምር ማለት ነው እንጂ ሀገር ላይ የሆነ በቃ የገዛ ወገንህን ለመጨፍጨፍ የገዛ ወገንህን ለማስደናት የሚያበቃ ችግር አይደለም ያለው እና እዛ በዛ ስም የሚላኩ መረጃዎች ምን ያህል አደጋ እንደሆኑ ለሀገር የሀገር ክህደት እንደሆነ ሁሉም እንዲያውቀው ፈልጋለሁ። እንደገና ደግሞ የግንቦት ሰባት ከፍተኛ አመራር የሚባሉ ሰዎች ማለት ነው ከአንድነትና ሰማያዊ ፓርቲ ማለት አንድነትና ሰማያዊ ፓርቲ መሪዎቻቸው አያውቁም፣ ግን አባላቶቻቸው በዛ መንገድ መጠቀሚያ የሆኑ እንደሆነ አውቃለሁ፣ በግል ያውቃለሁ። እዚ ያሉ ሰዎች ለግንቦት ሰባት እንደሚጠቀሙባቸው ጥቂት ወጣቶች እና ይሄ ነገር የሚያዋጣ አይደለም። ሀገር ቤት ባለው መንገድ በራሳቸው መንገድ ግንቦት ሰባት አሚን ያሉት ሰዎች ኢትዮጵያ ሲቹዌሽን ነው እየፈጠሩ ያሉ በተቃውሞ ትግል ታሪክ ውስጥ ማለት ነው። መሆን ያለበት መንገድ አለ። እኛን በዚህ ደረጃ ህይወታችንን ለመሰዋት የሚያስችል ችግር ካለ ኢትዮጵያ ውስጥ ገብተ እኮ ማለት ነው ኢትዮጵያ ውስጥ ገብተ መታገል ካለት የትግሉን አይነት ቀይረው ለምን ወደ ስራ አትቀይረው? አሚን መስዋዕትነት መክፈል የምትፈልግ ከሆነ እኮ እየሰራ አትስራ የሚል ነገር የለም ማለት ያ ያን ያህል አንተን መስዋዕትነት ሊያስከፍል ኦር ህይወትን ሊያስት የሚችል ችግር ካለ በዛ ደረጃ ገብ ከኢትዮጵያ ውስጥ መታገል ትችላለ። ሻቢያ መንግስት ደግሞ ማለት ነው ማሰብ ያለበት እንኳን ለእኛ እኛ ሀገር ዲሞክራሲ ለማምጣትና እኛን ሀገር ለመርዳት ይቅርና የኢትዮጵያ የሀገራቸው ህዝብ የተለቻቸው መንግስትና እንደው በትጉሶ እስኪርቅላቸው የሚጠብቁት መንግስት ነው። ምን ያህል አስገዳጅ ሁኔታ እየተፈጠረና ህዝቡ ምን ያህል መከራ ውስጥ እንዳለ እንዳልኩም ከዛ አንድ ቦታ ያመቻችልኝ እዚህ የሻቢያ ደህነሳቶች መሪያ መንገዱ ምንድ ከእንደዚህ አይነት ቦታ እዚያ መጣችሁ ነው የሚሉት የሻቢያ ደህንነቶች ራሳቸው። እንዴት እዚህ ሀገር ስመጣላቸው ነው የሚሉት። እንግዲህ እኛ አሁን በሌላ ለፍትን ለምናምን ብለን የምንሄድበት ሀገር ላይ ገና ስትደርሳላቸው ሆስቶቹ እንድትመጣላቸው ይሄ የአንድ ሰው ፍላጎት ነው። የኢሳያስ አፈወርቂ ደግሞ ይሄ ማነ ፍላጎት ነው እንጂ የኤርትራ ህዝብ ፍላጎት አይደለም። እና የኤርትራም ህዝብ ተቃዋሚ አይፈልግም። ይባስ ብሎ አሁን ደግሞ የኤርትራ ፖሊስ ራሱ ይሄ ለብሔራዊ ውትድርና የሚያመልጡ ሰዎችን ማለት ነው መያዝ አቁሟል። አካባቢ ላይ ሄዶ አይዝም እና ይህንን ነገር እንዲሰሩለት የደሚት ወታደሮችን አሰማርቷል። ህዝቡ ይህ ነገር ላይ አሁን ተንግቶ ሊወጣ የሚችለው ያንን ነው እና የደሚት ወታደሮች ይህንን ስራ ይሰራሉ እየተባለ ህብረተሰቡ ውስጥ ሩመር ነው። ለዚህ ለተቃዋሚ ያላቸው ጥላቻ በጣም ከፍተኛ እያደገን የመጣው ባለፈው የተካሄደውን የመፈንቅለ መንግስት ሙከራ የምታስታውሰው ነው። ስለዛ መረጃ ስከታተል ነበረ በዛ በራሱ በፍጹም ቢሮ በኩል እና እዛ ያደረጉት ሰዎች በአጠቃላይ የገቡበት አይታወቅም በአሁኑ ሰዓት ማለት ነው። እና የሆነ ነገር ለመፈንዳት ጊዜ ነው የሚጠብቀው። አንድ ነገር ፈነዳ ማለት እዛ ያለው ተቃዋሚ ነኝ ብሎ የተቀመጠው ምስኪን ወጣት በአጠቃላይ እንደ በግ ታርዶ እንደሚሞት ደግሞ አትጠራጠር። እንደ በግ ታርዶ እንደሚሞት ምክንያቱም ህዝቡ በዚህ በተቃዋሚ ኃይሎች ላይ ያለው ጥላቻ በጣም 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 ከፍተኛ ነው። እና እዛ ያለው ሁኔታ የህዝቡ ስሜት ይህንን ይመስላል። ያው እንግዲህ በእንደዚህ አይነት ሁኔታዎች እንደዚህ አይነት ሁኔታዎች ናቸው ኤርትራ ውስጥ ያሉት እና በእንደዚህ አይነት ሁኔታ ውስጥ ነው ወጣቶች ያሉት። እንደገና ደግሞ ያው ሌላው በጣም ትልቁ አሳሳቢ ነገር እኛ በእኛም በኩል ለራሳችን ነጻነት ብቻ አይደለም የወጣ ነው። አንድ ወንድማችንም አለው ሰሩ ስድስት ወር ሆኖታል። ቼኩቬራ ይባላል። ቀድሞ ኮመርስ ኮሌጅ መምህር የነበረ ነው። ሰውነቱ ቆሳስሏል። ኦልሞስት ሂዝ ጎይንግ በጣም ሊሞት የደረሰ ሰው ነው። ሽታ ይባላል ትክክለኛ ስሙ። ኢትዮጵያ ኮሚኒቲ ያው እንግዲህ አሁን ቀጣዩ ስራችን የሚሆነው ኢትዮጵያን ኮሚኒቲ ሳውት አፍሪካ ማድረግ የሚችለውን ያህል አሚን ተጽዕኖ መፍጠር እንደሚችሉ እናውቃለን እና ያንን ተጽዕኖ መፍጠር ነው።
ብዙ መረጃዎችን ዳስሰሃል። በተለይ የሻቢያን ኢንቮልቭመንት እና ያንዳረጋቸውን አብሮ ጭራ የመቁላት እና ለእነሱ መቆርቆርን ተናግረሃል። እኔ እንደው ምናልባት ይሄ ነገር አየር ላይም ከወጣ እኛ ከወጣን በተለይ እኔና ጓደኞቼ ከሀገር ከወጣን በኋላ አንድ ያልተናገር ነው በተለይ እኔ ፐርሰናሊ ያልተናገርኩት አንድ መረጃ አለ። አንድ ቀን ሲመጣ እናገራለሁን ነበር፣ ግን አሁን ስትናገር ስለነካኝ ልናገረው ወደድኩኝ። በ2005 ምርጫውን በተያያዘ ምክንያት ቤላሩስ ለስልጠና ወጥተን በነበረበት ሰዓት ላይ ኢትዮጵያ አየር ኃይል በራሪዎች ነን። እንግዲህ ያለው ስርዓት ምን ያህል የከፋ እንደሆነ ተገንዝበን እርምጃ ከወሰድን በኋላ ስደት ላይ ነበርን። ስደት ላይ በነበርንበት ሰዓት ላይ ልክ አሁን አንተ እንደምትለው በሆነ መስመር ላይ ሻቢያዎች ግንኙነት ከኛ ጋር እንዲያደርጉ ተደርጎ ቀጥታ ከኔ ጋር ነው ግንኙነት ያደረገው ኮሎኔል ፍጹም። የመጀመሪያ የጠየቀው ጥያቄ ኢትዮጵያ ውስጥ ያለውን የአየር መቃወሚያ፣ የተለያየ ራዳር ጣቢያ፣ የተለያየ ሚሳይል የት የት እንዳለ አሎኬት አድርገኝ ነው ያለው የመጀመሪያው ጥያቄ። እና በጣም ስለተናደድኩኝ እኛ እኮ ጥለን የወጣ ነው ወያኔ የሚወስደውን እርምጃ በመቃወም በህዝብ ላይ የሚያደርሰውን አደጋ በመቃወም እንጂ የሀገርን ደህንነት አሳልፎ የመስጠት ፍላጎት የለንም ስለው መረዳት አትፈልጉም አለ። መርዳት ከፈለጋችሁ አሁን ባለንበት ሁኔታ እርዳት ስለምፈልግ ልረዱን ትችላላችሁ። ከዛ በተረፈ ግን መረጃ ካልሰጣችሁን የምትሉ ከሆነ መረጃ አንሰጣችሁም አልኩት። ስልኩን ዘጋብኝ ጆሮ ላይ። ሁለተኛ ቀን ላይ ደወለ እና ከዱባይ ነው ፍጹም ነኝ አለ። አቤት አልኩት። ሀሳባችሁን ቀይራችኋል አለ። አልቀየርኩም አልኩት እና ሌሎቹን አቅርብልኝ አለ። አጠገቤ የነበረውን ጓደኛዬን ባልደረባዬን መቶ አለቃ ፋሲል ማሙ ይባላል፣ ፋሲል አናግረው አልኩት። ፋሲልም አይ እኛ አገር ሳይሆን የከዳ ነው ለዚህ መንግስት አንሰራም ያል ነው አለው። በዛን ሰዓት ላይ ነው ሻቢያ ግልጽ አቋሙ ኢትዮጵያን ተቃዋሚዎችን በመርዳት ኢትዮጵያ ሰላማዊና ዲሞክራሲያዊ ስርዓት ለመስገንባት ሳይሆን አገር ለማፍረስ ያለውን የኢሳያስ የልጅነት ተልዕኮ ለማስፈጸም እንደሆነ ያየ ነው። አሁንም አንዳርጋቸው በተመሳሳይ ነው። ቅድም የጠቀስከው ነገር አለ። ባለው መረጃ ባህሩ የዚህ ከደ ደምት የወጣው ደምትን ለማስፋት በሌሎችም ብሔሮች ለማስፋት ልክ እንደ ወያኔ እንዳደረገው አንድ ተጨማሪ ኃይል መስርቶ ሊቆጣጠረው ስለፈለገ የደቡብ የሚለውን መሰረተ። ግን ከባህሩ ጋር ያንዳርጋቸው ሽርክና ጠቦት አሳርዶ ከመብላት ባለፈ ዙር ሲል ደግሞ ይሄ ማውቅ ገበሬ እንደው ምናምን እያለ ይዘባበትበት እንደነበረ መረጃው አለ። በተለይ ያንተን እና የሌሎችን መታሰርና መገረፍ በጣም ቆጭቶት ማውጫ መንገድ ቢገኝ እንዲወጡ ያስፈልጋል ብሎ ዳንኤል በተደጋጋሚ ሲያሳስበን ነበር። እናንተ ወጣችኋልና እስኪ እንዴው ስታየው በአጠቃላይ በጭም ዳሰዋል። ግን አስረግጠህ እንድትነገር የምፈልገው ነገር እውን ግንቦት ሰባትም ይሁን ሌሎች ኃይሎች ሻቢያን ምንድነው መከታ ወይም ደግሞ ተገን አድርገው ኢትዮጵያ ውስጥ ለውጥ ያመጣሉ የሚለው ነገር ባንቀበልም እንደው እስቲ በግልጽ በአጥር እጥር ብጥን ባለች አማርኛ ሻቢያ አሁንም ዛሬም ለኢትዮጵያ የዳር ድንበርም ወይም የህዝብም በአጠቃላይ ጠንቅ ለመሆኑ እስኪ እንደው ባጭር አማርኛ በቃ መፍትሄ የለውም የሚለውን ነገር እስኪ ባጭር አማርኛ አስቀምጠው። እኔም እንግዲህ እኔንም ሰጥቻለሁ ምክንያቱም ውስጤ ቁስል አለ። ብዙ ጊዜ ግን በዚህ ውስጥ እንዳንናገር የሚፈለግበት ምክንያት አለ። ብዙ ሰዎች ኢንቮልቭ አድርገዋል። ዛሬም ኢንቮልቭ የሚያደርጉ አሉ። ዛሬ እኛን በወያኔነት እዚህ ውስጥ ያለውን ወንድሞቻችንን አሁንም እናናገርህን ከእኛ ጋር የሚተባበሩትንም ሌሎችንም እንዲሁ ደግሞ ብዙ ነን ወያኔ ብለውን ነው ያሉት። ወያኔነታችን ግን እነኝን ሰዎች በመጋፋታችን ነውና እስኪ በአጠቃላይ የሻቢያን እንቅስቃሴ በአጭሩ ስዘጋው ምን ይመስላል? ኢትዮጵያ ውስጥ ለውጥ ሊያመጣ ይችላል ወይ? ቢችልስ ደግሞ እውን በምን መንገድ ነው ኢትዮጵያ ልትስተናገድ የምትችለው? እስኪ እናግዝፈው፣ ሻቢያን እናግዝፈው እና ውጤታማ እናደርገው በኢትዮጵያ ላይ። ኢትዮጵያ ውስጥ ምን ሊፈጠር ይችላል?
እንግዲህ ሻቢያ በጣም ሻቢያ ስትል ያው እየሰራ ያለው ስራ ሀገር ውስጥ ምንድን ነው ምንም ሀገሪቱ እየሞተች ያለበት ሁኔታ ነው ያለው። ምናልባት ይህንን መረጃ ማንኛውም አስመራ ደርሶ ከመጣ ሰው ልታገዙ ትችላላችሁ። እና ሻቢያ ለኢትዮጵያ ሊጠቀም የሚችልበት ሻቢያ የኢትዮጵያን የትግል ሊረዳ የሚችልበት አቅምም የለው። ራሱ ሻቢያ ወያኔን ፊት ለፊት እንኳን አብሮ መቆም እና የሆነ የተወሰነ ቀን ከዚህ በፊት የነበረው አቅም አይነት አይደለም ያለው። በፊት የተካሄደው አይነት ጦርነት አይነት አቅም አይደለም ያለው ሻቢያ በአሁኑ ሰዓት። ሻቢያ ለአንድ ሳምንት የሆነ ጦርነት ማስተናገድ የማይችልበት ሁኔታ ውስጥ ነው ያለው፣ እንኳን ለእኛ ሊረዳን ቀርቶ። ሆኖም ግን ዓለም አቀፍ የሆነ ከለላን በመጠቀም እንደገና ደግሞ እኔ ባልበላ ጭሬ አጠፋለሁ አይነት ዶሮዋን አይነት ታሪክ በተወሰነ መልኩ በሌላ መልኩ ደግሞ ያለ ነው። እኔ ደግሞ በጣም ትልቅ ፎከስ የማደርግበት ነገር የኢትዮጵያውያንን ጉልበት፣ ምክንያቱም ኤርትራውያን ብዙ ጊዜ ስራ ላይ በተለይ ግብርናው ላይ የሉበትም። ያንን የሚሰራው በአጠቃላይ እዛ ያለ በትግል ስሜት የተሰባሰበ ወጣት ነው። በአጠቃላይ የሚያጭደው በግዴታ ነው፣ ወደድም ጠላ የሚያጭደው እና ሻቢያ እንኳን እኛን ልትረዳን አይደለም ሀገሪቱ ያለችበት ሁኔታም በጣም አሳሳቢ ደረጃ ላይ ነው ያሉት። ብዙ አመቱን ሙሉ የሚበላው ምግብ አንድ አይነት ነው። ሰው ደርቆ 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 ነው ያለ። ኤርትራ ውስጥ ወፍራም ሰው ማየት በጣም ነው ሚና የለም እንዲጨባል። ኤርትራ ውስጥ ወፍራም ሰው ማየት በጣም ነው ሚና። ሀገሪቱ ያለችበትን ዲፕሬሽን ትረዳዋለ። እና ምናልባት ነው ምለው የተገናቢቶች ሆኖ ኢትዮጵያ ኤርትራ ልትረዳ ትችላለች። እነዚህ ነው ምለ እኛ ካለንበት ችግር ይልቅ ኤርትራውያን ያሉበት ችግር ይበልጣል። እኔ በአሁኑ ሰዓት የሆነ አምሪን በእንደዚያ ነገር ኢትዮጵያ ነች ሻቢያን የሻቢያ የኤርትራን ሕዝብ ልትረዳ የምትችለው እንጂ እነሱ እኛን ረግፈውን ወደ ኢትዮጵያ የሚገቡበት እንደሆነ ቢገባ እንኳን ሊሰራ የሚችለው ነገር ምናልባት እኛን ሊሳካላት አይችልም። ምንም በዚህ ደረጃ ምንም ሻቢያ ኢትዮጵያ ውስጥ እድል አግኝቶ የሚገባ ሊሰራ የሚችለው ብለ የምታስቀምጥለት ምንም አይነት ነገር የለም። ለራሳቸው አቅም የሌላቸው ሰዎች እኛም ይረዱናል አላምንም። በእኔ በተለይ በጣም ተረድቻቸዋለሁ፣ አይቻቸዋለሁ። እያንዳንዱን ሰው ይሄ ባለፈው እንትና ማን ነው አንዳርጋቸው ሲናገር ምንድን ነው ያለው? እያንዳንዱን ከገበሬ እስከ ፕሬዚዳንት ኢሳያስ ድረስ ነው ያለው ሲናገር። እኔም ከእያንዳንዱ ገበሬ እስከ ትልቅ ባለስልጣናት ድረስ አግኝ ቻይቷለሁ። እሱ እንደዚያ ያለው የኤርትራ ህዝብ በጣም አጥሩን የሚባል ኑሮ እንደሚኖር አይነት የሚናገር ሰው ነው። እኔ ይህን አነጋገሩ በኤርትራ ህዝብ ነጻነት፣ በኤርትራ ህዝብ ድህነት ያላገተበትና እኔ የኤርትራ ህዝብ ጥርስ ውስጥ የገባበት ነው። እኛ ስለኛ ሀገር ነጻነትና ስለነሱ መረጠን በነሱ ድህነትና በነሱ ነጻነት ላይ አላግተን መሆን አልነበረበትም። ጭንቅላት ቢኖረው ይህንን ነገር ቆም ብሎ ማሰብ ይችል ነበረ። እያንዳንዱን ነገር የምትያውቀዋል። የራሱን ጥቅም የሚያስቀድመው ግን ሀገራዊ በሆኑ ነገሮች አልነበረም እና አንዳርጋቸው የሰራው ስህተት በዚህ በኢትዮ ኤርትራ ጉዳይ ላይ በጣም ታሪካዊ አሳዛኝነቱም የሆነ የማይረሳ ነው። ምክንያቱም ያን መሰለ ይህ ሽማግሌ ተቀባይነት አግኝቷል። እዛ አሜሪካን ሀገር ሄዶ ምን ብሎ እንደተቸኮረ የአራትና የአምስት ኮከብ ሆቴል አይነት መስተንግዶ እያደረጉልን ነው ብሎ ሲያወራ በዛ መቅት የነበረው ህዝብ አምኖ ተቀብሎታል። የሚገርም ነገር ምናልባት እኛ የአራትና የአምስት ኮከብ ሆቴል ምን እንደሆነ እናውቃለን። እዛ ማያውቁ አሉ። እነዚህ አሁን የገጠር ተወላጆች የመጡ ምናምን በዚያ በአራት ኮከብና በአምስት ኮከብ ነው እያስተናገዱን ብሎ ሲናገር እና ተገቢ በአራት ኮከብ ማንን ማለታቸው ነው አለኝ አንድ ጓደኛዬ። አንድ ጊዜ ይገዳል ምኑን አልኩኝ። በአራት ኮከብ የሚለው እሱ የመሰለው ምንድን ነው? ባለአራት ኮከብ የሆነ አሰልጣኝ ይመጣለት ባለአራት ኮከብ የሆነ ማሪፈቶ በዛ ደረጃ እያስተናገዱን ያለው በስልጠና መስሎታል። አይ ባለአራት ኮከብ ሆቴል ነው ስልጠለግም ያለው ወዲያው ምንም እና ደግቶ ይዋሻል ብሎ እንኳን የማይገምቱት ሽማግሌ በዛ ደረጃ እየዋሸል 365 ቀን ወዲህ አከር የሚያቀርበበት 365 ቀን ይሄ ሀተት ምስር የሚያበላ ሰው በዛ ነገር የተጣላሁት የመጀመሪያው ሰው እኔ ነኝ። እንዴት እንደዚህ ታደርጋለህ? ምክንያቱም አንተ ደውለህ ስትጠራኝ በሎጂስቲክ አቅማችሁ ምናልባት በአፍሪካ ውስጥ እንደኛ አይነት የለም ያልከኝ ሰው ይህን ኮዚ ስመጣ እንበላው ይሆናል ብዬ ያሰብኩት ምናልባት ከሰውነቴ ጋር በሳይንቲስት ተመጥኖ የሚዘጋጅ ምግብ ነው የጠበኩት። እኔ ስጋ አንበላም ያልኩትኝ የአካባቢው ሰው ስጋ አይበላም እና በዚህ መልኩ አይነት ያለ ኤርትራዊ ነው። ኤርትራ ማለት ያቺ ነች። ኢሳያስ ብቻውን አይደለም፣ ኢሳያስ ብቻውን አይደለም ኢትዮጵያን ሊያድን የሚችለው። እንደው በትክክለኛ አቋም ኖሮት እና ትክክለኛ አቅም ኖሮት መርዳት የሚችል እንኳን ማለት ነው። እና ህዝቡ ደክሟል፣ በጣም ሰልሏል። የደከመ ህዝብ ነው ያለው በአቅም ደረጃ እንኳን ለእርዳታ ድርጅቶች እንኳን ሀገሪቱን ክፍት ያላደረገበት ሁኔታ ነው ያለው። ሌሎች ውጭ ድርጅቶች ገብቶ የሚሰሩበት ሁኔታ አይደለም ያለው እና በጣም ሀገሪቱ አሳዛኝ ሁኔታ ውስጥ ነው። ኢትዮጵያ ውስጥ ካለው ችግር 10,000 እጥፍ በላይ በቃ የኤርትራ ህዝብ ችግር በጣም የበዛ ችግር ነው። እኛ ችግር የለብንም አይደለም፣ እኛ ያለብንም ችግር እኔም አንተም ጠንቅቀን እናውቀዋለን። ምናልባት አሮዝ አክቲቪስት ለነዛ ነገሮች ሆኖም ግን እዛ መሬት ላይ ገብተህ ስትወጣ ትቀየራለህ። ኤርትራ መሬት ላይ ገብተህ ስትወጣ ትቀየራለህ። ችግር ማለት ምን ማለት እንደሆነ ጠንቅቀህ ትረዳለህ። እና በአጠቃላይ እነዚህ ሁሉ ሁኔታዎች ነው ህይወታችንን መስዋዕት አድርገን ወደ ሌላው ነገር ሊሄድልህና የወጣ ነው እና ከዚያ በኋላ ያው በተባል ነው ባወጣ ነው እቅድ መሰረተ ባዘጋጀ ነው መረጃ ሰብስበን ወደ ለመውጣት የተነገረን ሰዓት በአጭር ለአንድ ቀን ውስጥ አቋርጠን ልንወጣ እንደምንችል ነበረ። በኋላ ላይ ግን በጣም ረጅም መንገድ ፈጀብን፣ አደከመን። ኦልሞስት የሞትንም መስሎት ነበረ። ጆሮአችንም ደንቆሮ ነበረ። ዛሬ እንደዚህ ለዚያ እንደዚህ ተንፍሼ ውሃ ያለበት ቦታ ላይ ቁጭ ብዬ እኖራለሁ የሚለውም በቃ በከቢስ የሆነ ነገር ይጠፋብሃል። እኖራለሁ ብዬ አላሰብኩኝም። ያው እንግዲህ መጨረሻ ላይ ወደ 11 ሰዓት ላይ ደክመን የሆነ ጫካ ውስጥ ወደቅን። ከዛ በኋላ መንቀሳቀስ አልቻለም። ያው ሲርብህ እና ውሃም ደግሞ ሲጠማ ለካ እንቅልፍም አይወስድህም እና ከመሸ ከ3 ሰዓት ከ4 ሰዓት በኋላ እንደገና ቁጭ ብለንማ እንዴት እንሞታለን? ከነጋ እዛም ይገልህ ባይዘወይ አንድ ቀን ውሃ ሳትጠጣ መዋል ምናምን አንድ ቀን ሳትበላ መዋል አይደለም ችግሩ። በጣም ዴዘርት ነው። እንኳን አንድ ቀን 3 ሰዓታት እዛ ቦታ ላይ ሰርቫይቭ ማድረግ ማክሲመም ኢፈርት የሚደውት ነገር ነው። ያንን እንትን ነው አፕላይ አድርገን ስንጓዙ ነበረው። ኦልሞስት ከስምንት ሰዓታት በኋላ ላይ በእግራችን ከተጓዙም በኋላ ነው የወደድ ነው። ከዛ ሁለት ሰዓት ላይ የሚወጣ ነው። 11 ሰዓት ላይ ወደቅን፣ ረፍት አደረግን። እንደገና ከምሽቱ 6 ሰዓት ተነሳን። በኋላ ላይ ያው ደላኖችን አገኘን። ያው ላለመሞት ባደረግነው ጥረት ረጅም ጉዞ ተጓዝን። በሌሊት ጉዞ ጥሩ ነበረ። ውሃ አይጠማም በሌሊት በተወሰነ ደረጃ ቀን የጠማን እና ያደከመን ነገር ይሁን እንጂ ሰውነታችን ብሎ ቢሆንም ያው ላለመሞት ወደፊት መጓዝ ነበረብን። ወቅቱ ያው እንግዲህ ሻቢያ እንዲመጣ የምንሮጥበት አቅም የምናመልጥበት አቅም አልነበረንም። ያው እግዚአብሔር ይጠብቀን ነው። ወተት አልበው በሳህን ሙሉ ሰጡን። ትልቅ አድርገን ጠጣን። ገላ ነውሹ መንገዳችንን ቀጠልን። እንደገናም በነጋታው መንገድ እየተጠቆምን ምናምን ይሄድን። ከግማሽ ቀን በኋላ ወደ 7-8 ሰዓት አካባቢ አቪራ የምትባለው ቦርደር ከተማ ደረስን። እዛም በደረስን ያው ቀጥታ ማድረግ የነበረብን ነገር ምንድን ነው፣ በኪሳችን ገንዘብ የለንም፣ ወዴትም መሄድ አንችልም። እጃችንን ሄደን ለደህንነቶች መስጠት ነበረ። ምክንያቱም ወደ አቅራቢያው የሚገኘው ወደ ስደተኞች ጣቢያ እንኳን እንዲያደርሱም ማለት ነው፣ ነፍሳችንን የምናደርስበት ቦታ። እነዛ ደህንነቶች ኢሚግሬሽን ደህንነቶች ናቸው እና ወደ እንትን እንዲወስዱ ነበር የፈለግነው፣ ወደ ሌላ ወደ ብቻ ሴት የምንሆንበት ቦታ። አሁኖም ግን ያው እኛ እንደወጣን ለካ፣ በተለይ ደግሞ የሚነሱ ሞዳ በጣም ከባድ ነበር ከዚያ ቦታ ላይ እና በጣም ያው ፍጹም እኛን መልሶ ለመውሰድ ለካ ጥረት ያደርግ ነበረ። እዛ ጋ እንደ አስተርጓሚ የመጣው ልጅ የኢትዮጵያ ኮሚኒቲ ተወካይ ነኝ ያለው ልጅ ያው ብዙ ነገር እንደሚያደርግልን እና ምንም ነገር ችግር እንደማይገጥመን ነግሮን ነበር። በኋላ ላይ እንግዲህ ሻቢያ ላይ ወሰደን ወደ ነበረሉ ከአቢራ ማለት ነው። በደዊ ሚዲት ኮሚኒቲ የነበረ ብዙ ከቆየን ታፍነን ልንሄድ እንደምንችል ነገር። ከዛ በኋላ እዛ የሱዳን ሴኪሪቲዎች አፍነው ወሰዱ ነው በዛ ወደ ወደሉሉ። ከወደሉሉ እንደገና ወደ ከሰላ፣ ከከሰላ ነው እንደገና ወደ ካርቱም የወሰዱ። እዚህ ሁሉ ቦታ ላይ ሊደረግብን የነበረው እንግልት ናም በጣም አስቸጋሪ ነበረ። የተለያዩ ሀይሎች እንዳሉ ግልጽ ነበረ። ምክንያቱም ሻቢያ ብቻውን ቢሆን ኖሮ በቀላሉ ሊወስድ የሚችል ነበረ። በጣም በብዙ መቶ ሺዎች እንደዚህ ነገር እንደሚያባክኑ እናውቃለን እና አልቻሉም። መጨረሻ ላይ ካርቱም ሄድን። ካርቱም ኮበር የሚባለው የሀገሪቱ ትልቁ ዋና ቤት ነው። በኮሎኒያል ፔሪድ ጊዜ ብሪቲሽ የፖለቲካ መስለኞችን የምታስረበት ቦታ የነበረ ነው። አሁን በጣም ሰፊ ወህኒ ቤት ነው። እዛ ውስጥ ነበረን። እግራችን እና እጃችን በተወሰነ ታስሮ ብቻ በጣም የሚያስፈቅድ ነገር ነበረው። ከእንደዚህ አይነት የስነ ልቦና ሁኔታ ውስጥ አሁን እንግዲህ አካባቢንም ማመን ሁሌ ይቀዘኛል። ያለውን ነገር እውነት ነው ወይ አሁን ወደምፈልግበት ቦታ መድረስ ይችላለ ወይ? ያ ገና ነው። ገና ምንም ያልታወቀ ነገር ነው። አሁን ያለንበት ሁኔታ እግዚአብሔር ካለ የሚቀጥለውን መንገድ መጓዝ እንችላለን። ያው ካልሆነም እንግዲህ ተመልሰ ሌላ ችግር ሊያጋጥም ይችላል። ግን አንድ ነገር ማረጋገጥ የምችለው ከአሁን በኋላ ሻቢያ ሊያገኝ የሚችለው ወንድ ዜሮ ነው። ከአሁን በኋላ ሊገሉኝ የሚችሉ ሰዎች አያገኙም። ከአሁን በኋላ ያለው ነገር ሌላ ችግር ውስጥ ሊገባ ይችል እንኳን ወደ እስር ቤት አንዱ ጀምረ የሚችል ችግር ሊኖር ይችላል። ከአሁን በኋላ የከፋ ችግር አይኖረም። ምክንያቱም ማወቅ አልችልም ነገ ምን እንደሚፈጠር። ከተማ ሁኔታ በመጠባበቅ ላይ የምገኛለን። ይሄ ነው ያለው ሁኔታ። አጠቃላይ ይህን ይመስላል። ተስፋዬ ወንድም ቮይስ፣ ሁላችሁም በዚህ አጋጣሚ ማመስገን እፈልጋለሁ። የምትጠይቁት ጥያቄ ካለ ከንጎ ሄድ። ይህ አሁን አንዳርጋቸው እየሰራ ያለው ስራ በጣም የሚያሳዝን ስራ ነው። ሽግ ስታርት እና በጣም ለዚህ ነገር የምትከፍሉትን ዋጋ እግዚአብሔር ነው የምታገኙት። እውነቴን ነው። አይገባችሁም። እኔ እንደዚህ ስላቸው እርግጠኛ የሚነግር አይገባም። እኔ እንደዚህ ብዬ ስነግር ከእግዚአብሔር እንደምታገኘ ምን ያህል ኢትዮጵያውያን በአሰቃቂ ሁኔታ ላይ እንዳሉ ይህንን በቃላት ዘርዝሬ ማስረዳ ነገር አይደለም። በቃ ድዩትን ልታደርገው የምትችለው ነገር ለፈጣሪ ለምታደርገውም ነገር በቃ ማድረግ መቻል አለባቸው። እዚህ በተለይ አሁን እየተክ ኤርትራ ውስጥ ያሉ እኔ አንዳንድ ጊዜ የሚታየኝ ምንድን ነው ኤርትራ ውስጥ ገብተ ከመታገል ይልቅ ማለት ነው ኤርትራ ውስጥ ያሉት ሰዎችን ማለት ነው መልተ ብታደናቸው ነው በጣም አሁን ዛሬ ላይ ቆመ እንደው የኛ የተቃውሞ ከኛ ተቃውሞ በላይ የሆነ በጣም ብዙ ችግር አለ እዛ ቦታ ላይ። የሰው ልጅ ሰብአዊ በሆነ ሁኔታ ከባርነት በዘለለ መልኩ ማለት ነው ባሪያም የተወሰነ መብት አለው እዛ ቦታ ላይ መብት የለም። አረማመድ ለአረማመድ እቃ ተሸክመ ስትሄድ በእርምጃ መሄድ አትችልም። በሩጫ መሄድ ያለብህ በሩጫ የምትሄደው አንድ ሁለት ኪሎ ሜትር አይደለም፣ አራት አምስት ኪሎ ሜትር እቃ ተሸክመ በሩጫ መሄድ አለብህ። አለበለዚያ ከጀርባ ጀርባቸውን በዱላ እየገረፉ ነው የሚያስገሯቸው። በተለይ ያው ኤርትራ ይህንን ነገር እያወቁ ሆን ብሎ ማስተናገዳቸው ራሳቸው ከራሳቸው ህዝብኛን አሳንሰው ማየታቸው ለእኛ ተቆቁሎልን ለዲሞክራሲያዊ መብታችን ይታገሉልናል ብለን ማስብ ይሄ በቃ ዲስ በቃ አንድ ሞሮን እንኳን ሊያስቡ አይችልም። በዛ ደረጃ እና የምታደርጉትን ነገርችልን ጠንክሩ እና የቻላችሁትን ያህል አድርጉ። እንግዲህ
ግንኙነታችን በዚህ አይቆም ተስፋ ነው። ሁላችንም ደፋ ቀና የምንለው ይህን መከረኛ ህዝብ ከችግሩ ከጭቆናው እና ከባርነት ቀንበር እናላቀቃለን ብለን ነው። እናንተ በበኩላችሁ በአንጻራዊ በሆነ መንገድ የተሻለ ህይወት ኖሮበት የነበረውን ሀገር ለቃችሁ እውነት ሀገር ነጻ እናውጣለን ብላችሁ ነው ኤርትራ በራ ውስጥ የገባችሁት እንጂ ለግል ፍላጎታችሁ ወይም ሌላ ምቾት ብላችሁ አይደለም። ያገኛችሁት ግን እና የጠበቃችሁት በተቃራኒው ነው እና እኔ አንድ ላረጋግጥልህ የምፈልገው ነገር ምንድን ነው እስከ መጨረሻው ድረስ እኛ መድረስ የሚገባችሁ ቦታ ላይ እስከምትደርስ ድረስ ያለን ግንኙነት አናቋረጥም። በተገኘው አጋጣሚ ሁሉ ጣችሁን ላልሰሙት በማሰማት ያላወቁት በማሳወቅ የሚቻለንን ሁሉ ጥረት እናደርጋለን እና ግንኙነታችን አይቋረጥም ለማለት ፈልጌ ነው።
እንግዲህ መጀመሪያው ስንነሳ ጀምሮ ውሸት ይቁም፣ የኢትዮጵያ ሕዝብ አይዋሽ፣ በዲሞክራሲ ስም አፈና፣ የድርጅታዊ አፈና ይቁም፣ ግልጸኝነት ተጠያቂነት ይኖር ነው ግንቦት ሰባት ላይ ነገሩ እየገዘፈ መጥቶ እነሱም አሻፈረኛሉ። እኛም በአቋማችን ጸናን። የማይነኩትን ነካን፣ የማይደፈሩትን ደፈርን፣ የማይዋረዱትን አዋረድን። ሰሚ ብናጣ አንድ በአንድ ሰዎች እየሰሙን መጡ። ተከታዮቻችን እየበዙ ዛሬ ምን አሉ ሳይሆን እንዴ እነኚህ ልጆች መረጃውን ከየት ነው የሚያመጡት እስኪባል ደርሰናል። ይሄ ቅድም ያልከው ነገር አለ፣ እግዚአብሔር ነው የሚከፍለው ብለሃል። ምንጫችን የመረጃ ምንጫችንም ይሁን የሞራል ምንጫችን ህሊናችን ነው። ለህሊናችን በመቆማችን እውነት ትፋረዳለች፣ እውነት ትዘገያለች እንጂ አትሞትም የሚለው አቋማችን ነው። እውነትን እስከያዝን ድረስ ሁሌም ከጎናችሁ ነን። የኢትዮጵያ ህዝብ፣ ያ ምስኪን ህዝብ በማያውቅበት በማይሰማበት እያረዱት በነጻነት በዲሞክራሲ ስም የመታገል መንፈሱን የነጻነት መንፈሱን እያኮላሹ ያሉት ተቃዋሚ ነን የሚሉ የውሸት ድሪቶ ለባሾች ናቸው። አንተውም እዚህ ውስጥ ያለን ወንድሞችም ይሁን በሌላ መልኩ በሌላ መስመር ላይ የሚደግፉንም የሚረዱንም ወገኖች እስከ መጨረሻው ድረስ ከኮሌክቲቭ አንድ ላይ በጋራ ከመሆን አንስቶ በግል እንደማንለያችሁ ቃላችን ነው። በጋራ ልንወጣ የማንችለው ምንም አቀበት የለም። በግል ሊከብደን ይችላል፣ በጋራ ግን እንወጣዋለን። ኮሚኒቲውንም አስተባበራችሁ ሌላውንም አደረጋችሁ፣ በጋራ እንወጣዋለን። አለን፣ ከእናንተ ጋር ነን። ይሄን ለማለት ነው። ውስጤ በጣም በጣም ተነክቷል። ብዙ ሰምቻለሁ፣ ብዙ አውቃለሁ። በመጀመሪያው አካባቢ ላይ ኢንቮልቭ አድርጌያለሁ። በረሃ ልወርድ ነበር። መጨረሻ ላይ አንድ ሰው ነው የዛሬ 4 ዓመት ገደማ ቆይ እስኪ ከመውረድ በፊት እስኪ አንዳንድ ነገሮችን እኒ ብሎኝ የቀረሁት እንጂ በረሃ ለመውረድ ተዘጋጅቼ ነበር። ሌሎቹም ወንድሞቼ በእንደዚሁ መልክ ደረጃ ላይ ተዘጋጅተው የነበሩ ናቸው። እና እኛ አውሮፓ ስላለን አይደለም፣ የእናንተ ቁስል የእኛ ቁስል ነው። እናንተ ስትቆስሉ እኛ እናምረክዛለን። ኢትዮጵያዊ ነን፣ ወንድሞቼ ናችሁ፣ ወንድሞቻችን ናችሁ።
እንግዲህ ኮስሞስ ይሳካ አይሳካ ሌላ ነገር ነው። እንደና እንዳርጋቸው ተነስተን ይሄን እናደርጋለን እምናደርገው ነገር ሁሉ በዚህ ቀን በዚህ ጊዜ ግብ ይመጣል ብለን መናገር የዋህነት ነው የሚሆነው። መሳካት አለመሳካቱ ሌላ ነገር ሌላ ጉዳይ ሆኖ እኛ ምን ይችላልን ነገር ግን እንሞክራለን። እምንሞክረው ለይስሙላ አንተ ለእናንተ ዝም ብሎ ያፍ እርዳታ ለመስጠት ሳይሆን የኛ ጉዳይ ስለሆነ አንተ ወንድሜ አንተ ነህ እንደተናገረው ወንድሜ ሲቆስል ወንድሜ ሲታረድ በጠራ ጉድጓድ ተቆፍሮ እየጨፈራችሁ ልግደለው ሲባል ማይሰማኝ ከሆነ እኔ ሰው አይደለሁም። ሰው የመሆን አንዱ ዋናው ነገር ማናውቀው ሆነ ምናውቀው ሰው ችግር ሲደርስበት መدرس ምን ይችላል ከሆነ ነው እምንችለውን እናደርግ ከሆነ ነው ደስ ሲለው አብሮ ደስ የሚለን ሲከፋ አብሮ የሚከፋን መሆን አለበት። ስለዚህ ምን ይችላል እናረጋለን መሳካት አለመሳካቱ ሌላ ጉዳይ ነው እንደነገርኩ እና ከናንተ ጋር ነን።
ኦኬ አሁንም አብዛኛው ነገር ያው ተከልፋን ማስረሻም ገልጾታለንም ገልጾአለሁ። መጠቆሻ ላይ ግን ማለት እንፈልገው ሁላችንም ማናችንም እንደ ኢትዮጵያዊ ችግር የሚያሳስበን ከሆነ በትክክል ማለት ነው ምናልባት ሰሞኑን እንደሚዲያ ፍጆታ ላይ ስለዋለ ብቻ አይደለም፣ ትልልቅ ነገር ስለደገፈ ብቻ አይደለም፣ አንድ ሰው ብዙ ለውጥ ማምጣት ይችላል። እና ሰሞኑን እንደምታየው አረብ ሀገር ሴቶቹ እንደዚህ አይነት ችግር ደረሰባቸው ከመንግስትም በምንም በምንም በመላ ዓለም እንደዚያ የተናወጠው አይነት ተቃውሞ ኢትዮጵያውያን ላይ ችግር ደረሰ ተብሎ ነው። የኢትዮጵያን እንዲያውቁ አሁን ማስረጃ የምናቀርብበት ምንም ማረጋገጠው ደግሞ ማለት ነው እዛ የአረብ ሀገር አለ ከሚባለው ችግር ጋር የማይወዳደር እጅግ በጣም ችግር እየተፈጠረ ያለበት ቦታ አለ አርክል አለ። ትክክለኛ ሀገር ወዳድ የሆነ ኢትዮጵያዊ ሁሉ ትኩረትን ወደዚህ አድርጎ አስፈላጊ የሆነ እርዳታ ለማድረግ አስፈላጊ ሊያውቁ የሚችለውን አካል ኢንፎርሜሽንን በማሰራጨት በተለያየ በአህፍ ምግብ በምን በየትኛውም አይነት መንገዱ ይህ ከዚህ ችግር ወገኖቻችንን ለማዳን የምናደርገውን ጥረት አጠናክረን መቀጠል አለብን። እኛም በእግዚአብሔር ፍቃድ ነው የወጣ ነው እና የኢትዮጵያ ማለት መንገድ በተለይ ኢትዮጵያዊነታችንን የምንቃና ኢትዮጵያውያን መሆን ያለብንም እዚህ ነገር ለመጠንቀቅ አለብን። አንዳንድ ጊዜ ጭፍን አካሄዳችን ወደ አልፈለግነው አይነት አቅጣጫ እየጨመረ ነው ያለው። አቋማችንን በተወሰነ መልኩ ማስተካከል ያለብን ይመስለናል። ክፍት የሆኑ መነጋገር የምንችልባቸው መድረኮች መመቻቸት አለባቸው። ሀሳባችንን ልዩነታችንን በአንድነት የሆነ መግለጽ የምንችልበት ደረጃ መድረስ መቻል አለብን። እንደዚህ እንደ አንዳርጋቸው ያሉ አሉ ቅድም እንደገለጽኩት ዛሬ ከቅጥሮ ከገገብ ጋርቦች ሆ ይበላ አይነት ፐርሶናሊቲ ያለው ሰውዬ እዛ የራሱ ፓርቲ ውስጥ ልዩነትን በንግግር መስራት የማይችልና ልዩነት የሚፈጠር ሰው ነው ውስጥ የሚበቃበት ሰው ነው። እና ምናልባት ሪታየር ያደረጉ ሰዎች እንደዚህ አይነት ሀገር ላይ ሊያደርሱ የሚችሉትን ችግር መረዳትና አሚኑ ክብርም ይሆን ምንም ይሆን ምንም ይሆን ሊሰጣቸው የሚገባ ነገር ይሰጣ። ሆኖም ግን ሊያደርሱ የሚችሉትን ችግር መገንዘብ እና የሆነ ያንን ነገር መከላከል ማለት እነዚያን ሰዎች ማዋረድ ማለት አይደለም። የኢትዮጵያን የንጹሐንን ደም መታደግ ማለት ነው። በዚህ መንገድ ሰው የሆነ ራዲካል በሆነ መንገድ ሊረዳው ይገባል። አንዳንዳቸው ውስጥ እንጂ አያውቅም፣ ምናልባት አንዱ ሊሆን ይችላል። ሰው ሰው እኮ አንዳንድ ጊዜ ነው ኮንሽስ አይመስልም የሚሳስበው። እና ይሄ ነገር እኔ ልኩን ሲቆምር የኖረ ሰው ነው ፖለቲካ እና ዛሬ ያለበት ቦታ ላይ በቀላሉ አፉ ላይ እንደ ሶፍትዌር የተገጠመለት ስቴት ፓርክ የሆነ የሚያወራው ኮንቨርሴሽን አለ። በዛ በመታለም ልጆቹ ወደሚወዳንፈለጉትና ወደ መከራ ወደሆነ ዓለም እኔ ፔርሙዳ ነው ምሎ አፍሪካን ብ በጣም ትንሹ አፍሪካ ፔርሙዳ ትሪያንግል ውስጥ ገብቶ መከራ ማለት የዚህ ስቃይ ሰለባ እንዳሁን ወጣቱ መጠንቀቅ አለበት። አረብ ሀገር ካለው ችግር ይበልጥ ያለው ችግር እዛው ኤርትራ ውስጥ ያለው ችግር ነው እና አባጠቃላይ ማስተላለፍ የምፈልገው ነገር ሁሉም ለፈጣሪ ሲል ህዝብን እና ሀገርን የሚወድ ሰው እነዚህ መጽሐፎች እንዴት አደጋቸው ነው።
የዝግጅታችን ተከታታዮች ክፍል 4 በዚሁ ይተናከካል። በሚከተለው ክፍል 5 ይዘን ቀርባለን። እስከዛው ደህና ቆዩ።